voice of America. ለጥያቄው መልስ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ ሰጥተዋል። የመጀመሪያው ክፍል ቀጥሎ ይቀርባል። ትዝታ በላቸው ነች አዘጋጅና አቅራቢዋ።
የኢትዮጵያ መንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በአሜሪካ ድምጽ ራዲዮ ላይ ቀርበው የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ በአድማጮቻችን ስም በቅድሚያ እናመሰግናለን።
አመሰግናለሁ ስለጥቀው።
እና ቀጥታ ወደ ጥያቄዎቹ እንገባለን። ጥያቄዎቹ በድምጽ በኢሜይልና በፌስቡክ ገጻችን ላይ የተላኩ ናቸው። በተጨማሪም በቀጥታ ስልክ ደውለን እንድናገኛቸው የጠየቁ አድማጮች አሉን። እነሱንም እናስተናግዳለን። አሁን በቀጥታ ለርሶ ወደ ተላኩ ጥያቄዎች እገባለሁ። የመጀመሪያው ጠያቂያችን አቶ በረና ኦልጅራ ይባላሉ። ዶክተር ነገሪ ከዚህ ቀደም በተደጋጋሚ በተለያየ መድረክ ላይ የሀገራችን ጋዜጠኞች ከመንግስት ካቢኔ በላይ ለመንግስት ይቆረቆራሉ፣ ለህዝብ ፍላጎት ግድ የላቸውም ሲሉ ይደመጡ ነበር። አሁን ከመምህርነት ወደ መንግስት ስልጣን ሲመጡና ሚኒስትር ሲሆኑ በእውነት ህዝብን ለማገልገል ያሉት ፍላጎት ምን ይመስላል ይላሉ። ጨምረውም በመምህርነት ዘመኖ እንዲሁም በኢቢሲ እና ኦሮሚያ ቲቪ የቦርድ አባል ሆነው ሲያገለግሉ በነበረበት ወቅት የሙያውን ስነ ምግባር ጠብቀው ይሰሩ ነበር ወይ ይላሉ አቶ በረና። ራስዎንም ለማስተዋወቅ ይረዳናል ብለን ነው በዚህ ጥያቄ ጀመርነውና መስመሩን ለርሶ ተዋለሁ።
አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ እኔ በዩኒቨርሲቲ ውስጥ ሆኜ ምሰራቸውና ማምንባቸው ሙያውን በተመለከተ ወደዚህ ፖዚሽን ሲመጣ የሚቀይርበት ምክንያት የለም። እንደምታወቀው አዲስ አበባ ዩኒቨርሲቲም ሆኜ በተለያዩ ስልጠና መድረኮች ላይ በኢትዮጵያ ውስጥ ጋዜጠኝነት በትክክል በሙያው መርሆ ወይ ደግሞ ሙያውን መሰረት አድርጎ መተግበር እንዳለበት ማምንበትን ለመመለከታቸው እንደስ አደርግ ነበር። በቦርድ ውስጥም ደግሞ የምጠበቅብኝን እንደዛው ተሰራ ነበር ማለት ይችላለሁ። ስለዚህ ወደዚህ በመጣበት ጊዜ እንግዲህ መንግስት እንዳውም ብዙ ጊዜ ትልልቅ የመንግስት ኃላፊዎችም ጭምር የኔን ስልጠና ይከታተሉ ነበርና ምናልባት በስልጠናዎቹ ላይ ማነሳቸውም ይሁን በትምህርት ቤት ከተማሪዎቻችን ጋር የምናነሳቸው ለሀገር ጠቃሚ ባይሆኑ ኖሮ ይሄንን ኃላፊነትም ደግሞ ይሰጡኛል ብዬ አላምንም። ምክንያቱም አስፈላጊ የሆኑ ጉዳዮችን ናቸው ስናነሳ የነበረውና እዚህም ተግባራዊ እንዲሆን እንደሚሰራ ጥርጥር የለውም ማለት ነው። ስለዚህ በኢቢሲም ሆነ ኦሮሚያ ሬዲዮና ቴሌቪዥን ድርጅት ውስጥ በቦርድ አባልነት ስራ በቆየሁት ጊዜ የጋዜጠኝነት ስራ ሙያውን መሰረት አድርጎ ለህዝብ ጥቅም ቅድሚያ ተሰጥቶ ተጠያቂ መሆን ያለባቸውም ተጠያቂ እንደሆኑ የምርመራ ጋዜጠኝነት ጭምር በትክክል እንዲተገበር የበኩሌን ድርሻ ስወጣ ነበር። ከዛም ባሻገር ደግሞ እንግዲህ የልማታዊ ጋዜጠኝነት የምርመራ ጋዜጠኝነትን እንደ አንድ ይዘቱ ወይ ደግሞ እንደ አንድ አካሉ እንደያዘ ነው የማምንበት። ቴዎሪም ደግሞ እንደዚህ ነው የምለው። ስለዚህ አሁን እዚህ ስለመጣው ያ ይቀየራል ብሎ ስጋት ባይገባቸው ጥሩ ነው ማለት ነው ባቸው።
እሺ ዶክተር ነገሪ፣ ቀጣዩ ጠያቂ ግን ያ ተቀይሯል የሚል ግምት ያላቸው ናቸው። አቶ አለነ አላምረው ይባላሉ። እሳቸውም በኢሜይል ነው ጥያቄያቸውን ያደረሱን። ምን ይላሉ? ዶክተር ነገሪ ከአዲስ አበባ ዩኒቨርሲቲ ወጥተው የመንግስት ስልጣን ከተረከቡ አጭር ጊዜ ቢሆኑትም መጀመሪያ ለሚቀርቡ ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ አመሰግናለሁ። ሁሌም የሚሰጡትን መልስ ሳዳምጥ ግን እስካሁን በስልጣኖ የመንግስታችንን ውሸትና ኢዲሞክራሲያዊ አድራጎቶች ያስተባብላሉ። ጋዜጠኞች፣ የፓርቲ መሪዎች፣ ደጋፊዎቻቸውና ሰላማዊ ሰዎች በሙሉ እስር ቤት ናቸው። እርሶ አሁን በአጠቃላይ ስላለው ሁኔታ ምን አስተያየት ይሰጣሉ ይላሉ። ሁለተኛ ጥያቄያቸው በአማራና በኦሮሚያ ክልል በመንግስቱ ኢሰብአዊ ስራ ህዝብ እየተንገላታ ነው። እውነቱ እናቶች ከነ ልጆቻቸው የታሰሩበት፣ ሴቶች ባሎቻቸውን፣ አባትና እናት ልጆቻቸውን ህዝብ እህት ወንድሙን የቀበረበት ሁኔታ ነው ያለው። ይህን ለህዝብ ማስተባበል ምን ይባላል? ህዝብ አያቅም ብለው ይገምታሉ ወይ ባለ ስልጣናት ይላሉ? የተያዘ ለአቶ አለነ ጥያቄ።
ጥሩ እንግዲህ አቶ አለነ ያነሱትን ጥያቄ የመጀመሪያውን ጥያቄ በተመለከተ መንግስት ባለ ስልጣናት ሙሸት እንዲሁም ደግሞ የዲሞክራሲያዊ አሰራር ለተባለው እኔ እንደማምንበት መንግስትን ጠቅልሎ ውሸታም ነው ማለትም እኔ ትክክል አይመስለኝም። ነገር ግን ደግሞ በመንግስት ውስጥ ያሉት ግለሰቦች ችግር ሊኖርባቸው ይችላል። ስለዚህ ይሄንን ማንቀበለውና ማንም ስልጣኑን ተገና አድርጎ ህዝብ እንዲጎዳም የምናበረታታ እንዳልሆነ ህጋዊም እንዳልሆነ በህገ መንግስቱም ስር የወጡት ህጎች ያንን እንደማይደግፍ አንዳንድ ግለሰቦች ስልጣንን ተገና አድርጎ ጉዳት ሲያደርሱ እንደነበረና ይሄ ደግሞ መንግስት እርምጃ እንዲወስድ እንዳስገደደው አሁን በጥልቀት መታደሱም ከዚሁ ጋር የተያዘ ሆነ ሲገለጽ ቆይቷል ማለት ነው። ስለዚህ አሁን እኔ እዚህ ያለሁት አንዳንድ ኃላፊነት የማይሰማቸው ኃላፊዎች የሚያደርጉትን ለማበረታታት ሳይሆን በሰጠኝ ኃላፊነት ከሌሎችም የመንግስት ኃላፊዎች ጋር በመሆን ተጠያቂነት እንዲሰፍን ለማድረግ ነው። ስለዚህ እንዲሁ በአጠቃላይ መንግስትን ግን በአጠቃላይ መኮንን ትንሽ አስቸጋሪ ነው መስለኝና ስፔሲፊክ ሆነን ችግሮችን በየጊዜው በማጥናት ለዜጎቻችን ተገቢው ምላሽ እንድሰጥ ማድረግ ላይ ከህዝቡ ጋር መስራት ያስፈልጋል ብዬ ነው ማምነው። ስለዚህ እኔ እንደ አንድ ባለሙያ ዛሬ ደግሞ ትልቅ የመንግስት መስሪያ ቤት እንደሚመራ ሰው ኃላፊነቴንና ተጠያቂነቱንም አውቄ የህዝብ ጥቅምን ለማስከበር መስራት ግዴታዬ እንደሆነ አምናለሁ። ምክንያቱም ወደዚህ እንድመጣ ያስገደደኝ ለህዝብ አገልግሎት መስጠት ማለት ያው ከእያንዳንዱ ዜጋ እንደምትጠበቅና ይህንን እድል ማግኘት ደግሞ ትልቅ ነገር ስለሆነ እኔ የድርሻዬን መወጣት አለበት ብዬ የማምን ሰው ነውና ህዝብን የሚጎዳ ስራ አናበረታታም። በግሌም ደግሞ ይሄንን አልሰራም። ነገር ግን ችግሮች የሉ ማለት ስለማይቻል እነዚህ ችግሮች በሂደት ተፈትሾ ምላሽ ያገኛሉ ማለት ነው።
እሺ ዶክተር ነገሪ፣ የጠያቂያችን ጥያቄ አንኳሩ በዚህ በአስቸኳይ ጊዜ አዋጁ በኮማንድ ፖስት ከሚባለው ኃይል ጋራ ተያይዞ በአጠቃላይ ብዙ በሆኑ በአገሪቱ ክልሎች ሰውየው የተቀሰሱት በአማራና በኦሮሚያ ክልል ያለው ያሉትን የሰብአዊ መብት ጥሰት ነው። የህዝብ እስራት አለ። የፓርቲ ደጋፊዎች ራሱ የፓርቲ ባለስልጣናት አሉ። አዎ የኢትዮጵያ መንግስት ሁሉም በወንጀል የተጠረጠሩ ናቸው ይላል። ነገር ግን እንደሚሰማው ከሆነ ከፍተኛ የህዝብ ቁጥር ታስሯል። ኮማንድ ፖስቱ ከርሶ መስሪያ ቤት ጋር ያለው ግንኙነት ምንድነው? ኮማንድ ፖስቱ የበላይ ባለስልጣን ነው ወይ? በጣም ብዙ ሰዎች ኮማንድ ፖስቱ ህገ መንግስቱንም የጣሰ ነው፣ ከህገ መንግስቱ ውጪ የተመሰረተ ነው ነው የሚሉትና ይሄን እንዴት ይመለከቱታል? ስለ ህዝብ ስርዓት
በመጀመሪያ ደረጃ ኮማንድ ፖስቱ በህገ መንግስት የተደነገገ ስልጣን ነው የተሰጠው። የተፈለገበት ይሄ የአስቸኳይ ጊዜ አዋጁ አተማማኝ ሰላም በአገሪቱ ውስጥ እንዲኖርና የዜጎች ህይወት የዜጎች ንብረት ጥበቃ እንዲያገኝ ነው። ምክንያቱም ሁላችንም እንደምናስታውሰው በተለያዩ ምክንያቶች የዜጎች ህይወት ጠፋ እንደነበረ፣ ንብረት ሲወድም እንደነበረ እናስታውሳለን። ይሄ ሁላችንንም የሚያሳዝነን ጉዳይ ነው። መንግስትም ደግሞ የዜጎቻችን ህይወት እንዲጠፋ እንደማይፈልግና እንደማያምንበት ግን በተለያዩ ምክንያቶች ስህተቶች ይሄ ሲፈጠር እንደነበረና መቆም እንዳለበት የሚችለውን ሁሉ መንግስት እንደሚያደርግ ቃል ገብቶ የዚህ አስቸኳይ ጊዜ አዋጁ እንግዲህ አንደኛ አስተማማኝ ሰላም እንዲኖር ነው። እንደሚታወቀው ኢትዮጵያ ውስጥ አዲስ አበባን ጨምሮ ቱሪስቶችም የሌሎች ሀገር ዜጎች፣ ዲፕሎማቶች፣ ኢንቨስተሮች ብዙ የሚባሉት ከአፍሪካም ከዓለም አካባቢ የሚኖሩበት ነው። ከዚያም ባሻገር ደግሞ ብዙ ጥበቃ የሚገባቸው አካላት እንዳሉ ተቋማት እንዳሉ ይታወቃል እና ቅድሚያ ለዜጎቻችን የሚሰጥ ቢሆንም ለእነዚህ ተቋማትና ለውጭ ሀገር ዜጎችም እንደዚሁ ጥበቃ ያስፈልጋቸዋል። ይሄ ምክንያቱ ግልጽ ነው እና ህገ መንግስታዊ አይደለም ብለን መከራከር የሚያስገድን ያለ አይመስለኝም። ስራ ላይ በሙሉበት ጊዜ ጥያቄው እንዳነሱት በኦሮሚያና በአማራ ክልል ሰዎች እንደታሰሩ፣ በሌላም አካባቢ ያው ሰዎች በፊት ነው እንግዲህ እኔ እስከማውቀው ድረስ ከአስቸኳይ ጊዜ አዋጁ ጋር የተያያዘ የተገደሉ ሰዎች ሊኖሩ ይችላሉ። በግልጽ ግን ፓርላማው ያቋቋመው ኮሚቴ አለ፣ የመርማሪ ቡድን አለ። ያ በየጊዜው የሚያቀርበው መረጃ እንዳለ ሆኖ አስቸኳይ ጊዜ አዋጁ ግን የሰብአዊ መብት ጥሰት የሚደግፍም አይደለም። በመጀመሪያ ደረጃ መንግስት ስልጣን ያገኘው ከህዝቡ ስለሆነ ህዝቡን ማክበር ግዴታው እንደሆነ ነው የምናውቀው። ነገር ግን
ዶክተር ነገሪ ላቋርጦት፣
አንዳንድ ጊዜ ወይ በቁጥጥር ስር እንዲውሉ የሚጠየቁ ሰዎች ተጠርጥረው ይሁን አንዳንድ ጊዜ ስሜታዊ በመሆን የጸጥታ አስከባሪዎች ያንን የጠየቁትን ሰዎች ቁጥጥር ስር በሚያውሉበት ጊዜ አንዳንድ ችግሮች ሊፈጠሩ ይችላሉ። ያም ደግሞ ህይወት እስከ ማጥፋት ድረስ መድረስ የለበትም። እንደምታወቀው አንዳንድ ስህተቶች ይታያሉ። እንደዚህ አይነት ስህተቶችን ሆን ብሎ የሚፈጥሩ ሰዎች ካሉ ግን ማንም ሰው ከህግ በላይ ስላልሆነ መንግስት የሚያደርገው ገለልተኛ የሆነ አካል አጣርቶ በህግ ወደ ህግ መቅረብ ያለባቸውም ተጠያቂ እንደሆኑ ይደረጋል። ማንም ማለት ነው።
እሺ፣
የተረተው ሰዎች እንዳለ ሆኖ ኃላፊነት የተሰጣቸውም ሰዎች እኮ ኃላፊነታቸውን ያለ አግባብ ሊጠቀሙበት እንደማይገባ መታወቅ አለበት። በሂደት መንግስት አስፈላጊውን እርምጃ እየወሰደ ማስተካከያ ያደርጋል። ነገር ግን አስቸኳይ ጊዜ አዋጁ የተፈለገበት ምክንያት ያንን በአግባቡ መረዳት አስፈላጊ ይመስላል።
ለምሳሌ ኮማንድ ፖስቱ ከህገ መንግስቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሀሳብ ምንድን ነው? ለምሳሌ አንድ ሰው በኢትዮጵያ ህገ መንግስት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳ በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰብአዊ የሆነ መጸዳጃ የሌለበት፣ የመጠጥ ውሃ የሌለበት፣ ቤተሰቦች የመጎብኘት እንኳ እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ልሂድ። አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ፣ የኔ ጥያቄ የኢትዮጵያ መንግስት እርሱን የሚደግፈውን ድምጽ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲው ውስጥ አያካትትም የሚል ጥያቄ አቅርበዋል። እዛ ላይ አስተያየቱን ጠይቃለሁ። በድምጽ ደግሞ የቀረበ አለ ስለ ሚዲያና፣ እሱንም ላሰማዎት።
እሱ እንደምን አደራችሁ? ሰላም ናችሁ ወይ? ለዶክተር ነገሬ የሚቀርብ አንድ ጥያቄ አለኝ። የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛው አገልግሎት የአሸባሪነት አይነት ወይም ሀገር የሚያስተራፍስ አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቀድሞው ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበርና አሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልእክት ያስተላልፋሉ ወይ? እንደ ባለሙያ ሰው በዚህ በጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለው ሰው ስለሆኑ ከእውነቱ ከጥልቁ ስንነሳ እውነት እነዚህ ሬዲዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የሀገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፎ እሱ እንደ ምሁርነቶ እንደ መገናኛ ብዙሀን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛን ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጠዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል?
ዶክተር ነገሪ ሌንጮ የኢትዮጵያ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ናቸው መልስ እየሰጡ ያሉት ለጥያቄዎቻችሁ። ለዚህ ለመጨረሻው ጥያቄ መልስ ይሰጣሉ። ሌሎችም ጥያቄዎቻችሁ አሉ።